ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 4 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም መፍትሄው ህዝባዊ መንግስት ብቻ ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን ሐተታ እናሰማለን። በመጨረሻም በወቅቱ ከፍተኛ ግንዛቤ የሚጠይቀውን የሽግግር ሂደት በሚመለከት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀባልሳን ዴሞክራሲያ በቅጹ አውቶት የነበረውን አሰምተን የመጀመሪያው ክፍል ዝግጅታችን ይተናቀቃል። አሁን ወደ ዜናው። የኢትዮጵያ ኮንስትራክሽን ኮርፖሬሽን የሰራተኞች የጥር ወር ደሞዝ ስላልተከፈላቸው ከፍተኛ ችግር ውስጥ የወደቁ መሆናቸውን ተናገሩ። ደሞዝ ሳይከፈላቸው ከአስር ቀን በላይ በመሆኑም የቤት ክራይ ለመክፈል የልጆች ትምህርት ቤት ክፍያና የቀለብ መሸመቻ ችግር ገጥሟቸዋል። ደሞዛቸው በአስቸኳይ እንዲከፈል ለኮርፖሬሽኑ ያቀረቡት ጥያቄ ምላሽ ያላገኘ ሲሆን ቀደም ብሎ ከገቢዎች ሚኒስቴር ያልተከፈለ ከ30 ሚሊዮን ብር በላይ ዕዳ ስለተከፈለ አሁን ገንዘብ የሌለ መሆኑ እንደተነገራቸው ተገልጿል። በተመሳሳይ በደብረ ዘይት የሚገኘው የብረታ ብረትና ኢንጂነሪንግ ኮርፖሬሽን የአውቶቡስ መገጣጠሚያ ሰራተኞች ቃል የተገባላቸው የደሞዝ ጭማሪ ባለመፈጸሙ ከሶስት ሳምንት በፊት አራት አውቶቡሶችን ማቃጠላቸውን የዜና ምንጮች ዘግበዋል። ከአስር ሺህ በላይ ሰራተኞች ያሉት ይኸው ድርጅት ለሰራተኞቹ የደሞዝ ጭማሪ ለማድረግ በተደቃቃሚ ቃል ቢገባም መፈጸም ያልቻለ መሆኑ ታውቋል። Human Rights Watch የተባለው ተቋም ባወጣው መግለጫ የኢጣሊያን መንግስት ለሊቢያ የጥረፍ ጠባቂዎች የሚሰጠውን እርዳታ ለማደስ መወሰኑ በሊቢያ የሚገኙትን ስደተኞች ስቃይ ሊያበረታ እንደሚችል አስጠንቅቋል። የጥረፍ ጠባቂዎቹ ወደ አውሮፓ ለመሻገር የሚመጡ ስደተኞችን እየያዙ የተለያዩ ስፍራዎች አግተው ከፍተኛ ስቃይ እንዲደርስባቸው ያደርጋሉ ብሏል። በአሁኑ ወቅት በተለያዩ ሚሊሻዎች በሚያስተዳድሯቸው የማገቻ ቦታዎች ወደ 5000 ስደተኞች የሚገኙ ሲሆን ያስገድዶ መድፈር ጥቃት ድብደባ ግብረሰዶችና ሌሎች ስቃዮች እንደሚደርስባቸው ተገልጿል። ሰብአዊ ድርጅቱ ባወጣው መግለጫ የሊቢያ መንግስት እነዚህን የማሰቃያ እስር ቤቶች ሙሉ በሙሉ እስኪዘጋ ድረስ ጣሊያን ለጥረት ጠባቂዎች የምትሰጠውን የገንዘብ ድጋፍ እንድታቆምና ማንኛውንም አይነት የስልጣናና የትብብር እንቅስቃሴ እንድታስወግድ ጠይቋል። የኦዴድ ኦዴፓ አባል የነበረውና ያሁኑ የብልጽግና ፓርቲ አመራር አባል የሆነው ታዬ ደንዳ ደብረዘይት ከተማ ከፍተኛ መጠን ያለው ብርና ሌሎች ንብረቶች የተዘረፉበት መሆኑን ለአንድ የዜና ተቋም ከሰጠው መረጃ ለማወቅ ተችሏል። ግለሰቡ የብልጽግና ፓርቲ በሚሰጠው የስልጣና ፕሮግራም ላይ ለሚሳተፉ ግለሰቦች የሚከፈል 2 ሚሊዮን ብር ከመኪና ውስጥ እንደተዘረፈበት ተናግሯል። ከ2 ሚሊዮን ብሩ በተጨማሪ ላፕቶፕና የግል ማስታወሻ የጠፋበት መሆኑንም ገልጿል። ማስታወሻው እጁ እንደገባ በማህበራዊ ሚዲያ የገለጸውና አንዳንድ ጉዳዮችን ከማስታወሻው ጠቅሶ በማጋለጥ ላይ የነበረው ያሸባሪው ዘረኛ የጃዋር ተከታይ ደረጀ ቤጊ በቁጥጥር ስር መዋሉም ተነግሯል። በዘረኛው አክራሪ ጃዋር መሐመድ የዜግነት ሁኔታ ላይ ማብራሪያ እንዲሰጠው ያገዛዙ ምርጫ ቦርድ የኢሚግሬሽንና ዜግነት ኤጀንሲን ጠየቀ። ቦርዱ የፖለቲካ ፓርቲዎችን የመመዝገብ የመከታተልና የመቆጣጠር ኃላፊነት ያለበት መሆኑንና በፖለቲካ ፓርቲዎች ምዝገባ የምርጫ ስነ ምግባር አዋጅ የፓርቲ አባል የሚሆነው የኢትዮጵያ ዜግነት ያለው ብቻ ነው የሚለውን አንቀጽ ማስፈጸም ግዴታው መሆኑን ለኤጀንሲው በላከው ደብዳቤ አብራርቷል። ቦርዱ አሸባሪውን ዘረኛ በይፋ አባል ላደረገው የኦሮሞ ፌዴራሊስት ፓርቲ በጻፋቸው ለደብዳቤዎች ግለሰቡ የኢትዮጵያ ዜግነት የያዘ የማረጋገጫ ሰነድ እንዲያቀርብ መጠየቁንና ኦፌኮም ግለሰቡ የአሜሪካ ዜግነቱን መልሷል፣ ኢትዮጵያ ውስጥ እየኖረ ነው፣ ከየትኛውም መንግስት አካል ውሳኔም ሆነ የተለየ ሰነድ ወይም ሰርቲፊኬት ማግኘት ህጉ አልደነገገም በማለት መመለሱን ገልጾ በጉዳዩ ላይ ውሳኔ ከመወሰን በፊት የአሜሪካ የኢሚግሬሽን ኤጀንሲ ማብራሪያ እንዲሰጥበትና መልሱም እስከ የካቲት 9 እንዲደርሰው ጠይቋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። ለኢትዮጵያ ውስብስብና ከባድ የፖለቲካ ችግሮች መፍትሄ ሊገኝ የሚችለው በጋራ ጥረትና ህብረት ነው ስንል ቆይተናል። የተለያዩ አስተሳሰቦች በጥሞናና በሰላም ተወያይተው የብዙሃኑ ድምጽ ውሳኔ ሆኖ እንዲቀጥልና የሽግግሩ ሂደት ወደ ሽግግር መንግስት መስረታ አምርቶ ህዝባዊ መንግስት ማቋቋም ይሻላል በሚል ነበር። ሐሳቦች አንድ ወጥ ይሆኑ ማለት ሳይሆን የተለያዩ አስተሳሰቦች ይስተናገዱ ነው መልእክቱ። የአንድ ቡድን ወይም ድርጅት ሐሳብና ፍላጎት ብቻ የበላይነትን ይያዝ ብሎ መነሳቱ ከስህተትም በላይ ነው ማለታችን ነው። የሽግግር ሂደት ያልነውን ተቃዋሚዎች ፈልተዋል። ከዚህ በፊት ኦነግ ይህን እንደሚደግፍ የገለጸ ሲሆን ዛሬ ደግሞ ከሌሎች የኦሮሞ ቡድኖች ጋር ሆኖ ባወጣው ኢ ታሪካዊና ጸረ ሀቅ የሆነ መግለጫ የሽግግር ሂደት ጎጂ በመሆኑ አገዛዙ በሚያዘጋጀው ምርጫ መሳተፍ ነው መፍትሄው ብሎ መደምድሟል። የሽግግር ሂደትን የመንጫ አባወራዎቹም ሆኑ ባዕዳን ለምን እንደሚቃወሙ ምስጢር አይደለም። የህዝብን ስልጣን ተጻረው የግል ጥቅማቸውንና ስልጣንን ሊያስጠብቁ ስለሚሹ መሆኑን ማንንም አያጣውም። በኢትዮጵያ ብሔራዊ ህዝባዊ መንግስት ከተመሰረተ የበላይነቱን የሚይዘው ህዝብ እንጂ ጥቂቶች ጨቋኞች አይሆኑም። የኦሮሞ ቡድኖቹን የጋራ መግለጫ ያነበበው ግለሰብ ከእስር ያስፈታው የኢትዮጵያ ህዝብ መሆኑን ክዶ ወደ ጎጡ ተመልሶ የነፍሰ ገዳዮቹ ጠበቃ ሆኗል። በቡራዩ መረን የለቀቁ የኦሮሞ ተወላጆች በንጹህ ህዝብ ላይ ፍጅት የፈጸሙ መሆናቸውን በመካድ በቡራዩ የአንድ የኦሮሞ ህፃን ተገደለ ንብረት ተዘረፈ ወዘተ በሚል አመቺ ታሪክ ማነብነብ የመረጡት እነዚህ ቡድኖች አዲስ አበባንም የእኛ የሚለውን ከታሪክ የተጣላ ልፈፋቸውንም ቀጥለውበታል። ለነገሩ ይህን ሁሉ በሽግግር አገር አቀፋዊ ጉባኤ አንስተው
የሌሎችንም አቋም አዳምጠው መፍትሄና ሐቁ ሊፈልግ በተቻለ ነበር። ግን ከወዲሁ በሐቅ እንደሚሸነፉ በማወቃቸው ባለ አገዛዝ ስር ያሸንፈናል ቃናቸውና ማስፈራሪያው ዛቻቸው ሊደመጥ ተችሏል። ምንም እንኳን የኢትዮጵያ ጣላቶች ከወደ አሜሪካ ኢትዮጵያ በ2030 ተፈርሳለች ቢሉም ይህን ቀጀታቸውን ማጀብና አገራችንን ለማፍረስ መፍጨርጨሩ የሚያዋጣ አይደለም። አዲስ አበባ የመላ ኢትዮጵያውያን ከተማ እንጂ ታሪክም ሆነ የዛሬ የህዝብ ብዛት የአንድ ብሔር ከቶም አያደርጋትም። ኢትዮጵያም በቀላሉ የምትፈርስ ባለመሆኗ እንደመጀመሪያ ልጅ በጉጉት የሚጠብቁት ግንጠላ መቼም እውን እንደማይሆን ተረድተው ይልቁንስ የህዝብ ልቅትን ከመጋበዝ ቢቆጠቡ የሚሻል ይሆናል። የሚንጫው አገዛዝ ሊባል የሚገባው ይኸው ብዙ ሺህ አገር ወዳድ ወጣቶችን አፍሶ ከ1200 በላዮቹን ደግሞ ወደ ቂሊንጦ አግዟል። በጋምቤላም ብዙ ዜጎችን ገድሎ በጌዲዮ ወዘተ ወደ ሚሊዮኖች አፈናቅሏል። ሊዋሹ እንደቃጡት የተያዙት ዘራፊዎችና ጫትቃሚዎች ሺሻ አጫሾች ደግሞ ከመቼ ወዲያ ነው ጫት መቃምና ሺሻ ማጨስ ህገወጥ የተባለው? ሳይሆኑ የጠባቦችና ነፍሰ ገዳዮችን መንጋ የተቃወሙና የሀገራችንን ሰንደቅ ዓላማ ያስከበሩ ጀግኖች ኢትዮጵያውያን ናቸው። ያብየን ለምዬ የሌባይነ ደረቅ ለፈፋ የሚያዋጣ አይደለም። በሹሞቹ የተሰበሰቡት የኦሮሞ ቡድኖች መሪዎች ከጥንቱ እንገንጠልና ጸረ አማራ ጸረ ኢትዮጵያ ቋም ቅንጣትም ፈቀቅ አላሉም። መርዘኛውን የወያኔ የጎጥ ፌዴራሊዝምና ህግ የሚደግፉትም ለዚህ ነው። ይህንንም እንደገና ሁሉ ተወያይቶ ይወነስስንበታል እንጂ ህገ ወያኔ ከተነካ ወዮላችሁ አያዋጣም። ጀግንነት የኢትዮጵያ ህዝብ መለያ ነው። ብረት አንስቶ ትግሉ ደግሞ የህዝብ እንጂ እስከዛሬ ይህ ነው የሚባል የጦር ሜዳ ድል ያላስመዘገቡት የግል ሀብት አይደለም። ህዝብን በንቀት ማየትና ማስቆጣት የሚበጅ አልሆነም አይደለምም። ህዝብን ከውሳኔ አግሎ የቡድንና የብሔርን የበላይነትን እናሰፍናለን ብሎ ማሰብም ቅዠት ነው። የወያኔ የበላይነትን የታገለው ህዝብ የተተኪ ዘረኝነትና ጠባብነትንም አምሮ እንደሚታገል የሚታወቅ ነው። የሽግግር ሂደት ያልነው ያለውን አለመግባባት በመካድ ሳይሆን ከግምት አስገብቶ የስምምነትና የሰላምን መፍትሄ ለማስቀደም ነው። የጉልበት ከሆነማ የቃላት ጋጋታና አልሞ መተኮስ ለየቀል ናቸው። እየተስተዋለ ብሎ መምከሪያው ጊዜ መጥቷል። ያለውን ሁኔታ የአህያ እርሻ ሊያደርጉት የሚቃጡትን ሁሉ አደብ ግዙ እንላቸዋለን። አያያዛቸው አያምርም ስንል ከመጀመሪያው የተናገርነው የነገሮችን ሂደት ውስጥ ምስጢርና ምን እንደተሸረበብንም ስላወቅን ነው። ሁሉ ኃይሎች ይምጡ የሚለው ባዶ ዲስኩር መሆኑን የተረዳነው ሹሙን ለቦታው ያበቁት ባዕዳን ኢሃፓ እንዳይመጣ ማለታቸውን ስላወቅን ነው። ከሹሙ ጋር ሊያብሩ የተነሱትም ቀደም ካለ ጊዜ ጀምሮ ውስጥ ለውስጥ የጀመሩትን ግንኙነትም አላየንም ስላልን ነው። ቡራዩን በስም ጥቆማ ባናነሳም የሚንጫው መንጋ ሲሰባሰብ ቡራዩና መሰል ጭፍጨፋዎች እንደሚመጡ አይቀሬ ነው ያልነው ነው። ገድሎ በተገላቢጦሽ ተፈጀን ብሎ መግለጫ ሳያፍሩ ማንበልበል ደግሞ አሳፋሪ ነው እንላለን። ወጣቶችን ባሉታዊ ቀስቅሰው ንጹህ ህዝብን ያስፈጁ ተፈጀን ብለው መቅጠፍ ሳይሆን ልፈፋችንና የጥላቻ ሰበካችን ስህተት ነበር ብለው ከህዝብ ይቅርታ መጠየቅ ይገባቸው ነበር። በበኩላችን አንድም ኢትዮጵያዊ በግፍ ሲገደል ሲፈናቀል ተቃዋሚዎች ነንና ተበደልን ካሉ በደላቸውን ባዳመጥንና ከጎናቸው በቆምን ነበር። አቁይን ነገር ከተባለ ግን አገዛዝ በተቀየረ ቁጥር ከገዢዎች ስር ተሰልፎ መገኘት እስኪመቱና እስኪባረሩ ድረስ የነሱ መለያ ነው ማለት እንችላለን። ሹሞቹ ያለው ኢሃፓ አንድና አንድ ብቻ መሆኑን ቢያውቁም ኢሃፓ ስለሚጎረብጣቸው አግለውት ከድርጅቱ የወጡትን የታሪክ አተላዎች መሰብሰቡን መርጠዋል። ለአገዛዙ ከሰገዱት አራት ማፈሪያዎች ውጪ ቀደም ብሎ በደርግ ጊዜ አንጃ የነበሩ ማሪኝ አብዮቴ ብለው በክህደት ስንቱን ያስጨረሱ ለመለስ ዜናዊ ያደሩ ካህዲዎች፣ በታኞችና ማፈሪያዎች ሁሉ ከያሉበት ከአሜሪካ እስከ ኡጋንዳ እየተጠሩና በድርጅታችን ስም በአዲስ አበባ ስብሰባ ሊያደርጉና ኢህአፓንን ሊሉም እቅድ ይዘውላቸዋል። በመለስ ዜናዊ ጊዜ ይህን አይነት ሴራ ያከሸፍን ሲሆን አሁንም አባላት ደጋፊዎችና ህዝብ ይህንንም ሙከራ ድባቅ እንደሚመታው ጥርጥር የለንም። አንጃዎቹና ሌሎችም የሹሞቹን ሰበካ በማስተጋባት ድርጅቶች በስተዋልና ይጨፍለቆ ቢሉም ይህ አቋም ጸረ ዴሞክራሲ መሆኑን ደግመን ልናስረዳቸው እንፈልጋለን። ዜጎች በፈለጉት የመደራጀት መብት አላቸው። በፈለጉትም ብዛት የሚከስሙት በግድ ተዋሃዱ ተጨፍለቁ በሚል እዝ ሳይሆን ህዝብ ድጋፍ ሲነሳቸውና ሲተኑ ብቻ ነው። በመርሃ ግብር የሚስማሙት ደግሞ መዋሃድ ምርጫቸውና መብታቸውም ነው። ውሃና ዘይትን በችኮላ ለመደባለቅ መነሳቱ ደግሞ መዘዙ ብዙ እንደሚሆን ያየነው ነው። ባውቅላችኋለው መደንገግ መለፍለፉ ቢያከትምና ያሸነፉ መስሏቸው መክለፍለፍ የጀመሩትም አሲዳም ዘረኞችና የስልጣን ጥመኞች የህዝብን ፍላጎትና ድምጽ ማክበር ቢጀምሩ ለሁሉም ይበጃል እንላለን። ለዚህም ነው ከጎዳና ዙሪት ለመውጣት የሽግግር ሂደት የምንለው። ሊያጠፋን ባደረሰው የወያኔ ቦይ መፍሰሱ ምንም ስርየት አያስገኝልንም። በአሜሪካም በአስመራም በአቡዳቢም የተደረጉ የምስጢር ውይይቶች ሌላ መንገድን አሳይተው ሊሆን ቢችል እንኳ በእስርና ግድያ ህዝብ የማይፈልገውን አማራጭ በላዩ መጫን ከቶም አይቻልም። የተዘጋጀው የውስጥ ለውስጥ የስልጣን ክፍፍልና እነማንን ማግለል ማጥቃት የሚለውን እቅድ ተጠቂዎቹ በዝምታ የሚያዩት እንደማይሆን ማወቅም ተገቢ ይሆናል። ሁሌም ህዝብ ትከሻውን ለቀንበር አይሰጥም። የተያዘው ጎዳና ደግሞ ኢትዮጵያዊነትን ሊያደባይ መሆኑን ህዝብ ከወዲሁ አውቆታልና የሚታገለው ነው። የተናቀው ህዝብም ምርጦች ነን ላሉት ደንፊዎች ትግል ሌላ ጉራ ሌላ ሊላቸው ቆርጧል። ለዚህም ነው ወደማይሆነውና ወደማይበጀው ከመታጠፉ በፊት በሽግግር ሂደት የአህያሻ ያረጋችሁትን እናስተካክለው የምንላቸው። ጆሮ ያለው ይስማ። ጸረወያኔ ትግላችን ተፋፍሞ ይቀጥል። ጊዜያዊ ህዝባዊ መንግስት ባስቸኳይ። ዘረኝነት ይውደም። ኢትዮጵያ ለዘላለም ትኖራለች።
I'm not going to be able to do that. ከጣም ባሩ የጠፋበት ትግል እየዳከረ ይቀራል። የትግል መሰረታዊ ምክንያት ህዝብን ከጨቋኝ አገዛዝ ነጻ ለማውጣት መሆኑ ባይዘነጋም በግል ደረጃ መጀመሪያ ራስን ነጻ ሳይወጡ ሀገርንና ህዝብን ነጻ አውጣለሁ ማለት ዘበት ነው። ራስን ማታለልና ህዝብን መደለል ይሆናል። ሰው ራስን ያታለለ መኖር ከፈለገ የግል ጉዳዩና ፍላጎቱ በመሆኑ የራሱ መብት ነው ተብሎ ይታለፍለታል። ህዝብን ያታለለና ያጭበረበረ ግን ሊኖር አይችልም። አይከፋውም፣ አይፈቀድለትም። በተለይ በትግል ስም የግል ዝናን ለማራመድና ሀብትና ንብረትን ለማካበት የሚደረግ ጥረት ሁሉ ፍሬ ቢስ ከመሆን አያልፍም። የብዙሃኑን ፍላጎትና ጥቅም ይጻረራልና ይህም ሀቅ ባለፉት 50 ዓመታት በአገራችን የትግል ታሪክ ብዙ ማስረጃዎችን የሚያስጠቅስ ክስተት አስቀምጦ አልፏል። ለስልጣን መቋመጥ አለትን መዋጠጥ መሆኑ በግልጽ ይታያል። ባለፈው ግማሽ ምዕተ ዓመት በኢትዮጵያ የፖለቲካ መድረክ ለቁጥር የሚያስቸግሩ ድርጅቶችና ስብስቦች እንደንጉዳይ እየፈሉ ከስመዋል። የታሪክ አሻራ ስላልነበራቸው ደጻቸው እንደለውጥ ሚስጥር ሄዶ ጋመድ ሆኖ ቀርቷል። አጀማመራቸው ቅጥ ያጣ ስለነበር አጠፋፋቸውም እንደዚሁ ቅጥ ያጣ የሆነ ተሰውሯል። አብዛኛው አረግሬሳ ስለነበር ራስን ችሎ ህይወት ሰርቶ መቀጠል ሳይችል ቀርቷል። ይህም የግል ነጻነት ከማጣት የመጣ ስንኩልነት ነው። ለተበደለ ህዝብ መቆርቆርና መታገል የሚያኮራና የሚያስመሰግን አላማ ነው። ለዚህ የተቀደሰ አላማ መስዋዕት መክፈል ደግሞ የበለጠ አስመስጋኝና አኩሪ ታሪክ ሆኖ ይኖራል። ከሁሉ አስቀድሞ ግን ህዝብ ነጻ ለማውጣት ከመታገል በፊት ራስን ነጻ ማውጣት ወሳኝ ይሆናል። ራስን ነጻ ያላወጣ ለራስም ይሁን ለድርጅት ለህዝብም ይሁን ለሀገር ጠቃሚ ሊሆን አይችልም። ነጻ አውጭ ነኝ ብሎ የሚያምሰው በቅድሚያ ራስን ነጻ ማውጣትን ለማረጋገጥ ከፈለገ የሚከተሉት ባህሪያት እንዲኖሩት ይጠበቅበታል። አንድ የራሱ ተገዥ እንጂ ጭንቅላቱን ለሌሎች በተለይም ደግሞ ለኢትዮጵያ ህዝብ ጠላት ለሆኑ ባዕዳን ሊያስገዛ አይገባውም። ይህንን ባህሪ ለማግኘት ደግሞ በራስ መተማመንን ይጠይቃል። ሁለት ማንም ሊጠይቀው የማይችል ተክለስብና እንዲኖረው ይጠበቅበታል። እንዲያውም የኔን ተክለስብና ጥያቄ ውስጥ ሊያስገባ የሚችል ሰው ገና በሀገሪቱ አልተፈጠረም እስከማለት የሚያስችል በራስ የመተማመን ችሎታ እንዲኖረው ያስፈልጋል። ይህ አባባል በትዊት የተወጠረ አነጋገር ሳይሆን ነጻ አስተሳሰብን ለመግለጽ የተካጣ የማንነት ስብዕና መግለጫ ነው። 3 ፍጹም የሆነ የሞራል እሴትና ምግባረ ሰናይን አንግቦ መታገል የሌሎችን ድፍረትና ጥቃት ለመቋቋም ያስችለዋል። አጉራ ዘለል የሆነ እርምጃ ከመውሰድም ይታቀባል። ይልቁንም ያማለ ያተር ገለባ ነው ያልሆነን ተናግሮ ማጥፊያ የሚቸግረው በማለት ለአሉባልታ ዋጋ አይሰጠውም። እንዲያውም ለማይጎዳ ጠላት ማንስ ይጨነቃል፣ ማማት የለመደ ውሃ ያላምጣል በማለት ክብሩን ጠብቆ ራሱን እያስከበረ ትግሉን ይቀጥላል። 4 ማንም ዜጋ በግለሰብ ደረጃም ሆነ በቡድን ተዋግኖና ድርጅት ገንብቶ እንባጠባቂና የሀገር ጥቃት ተከላካይ ሊሆን የሚችለው ምግባሩን ከተግባሩ ጋር አዛምዶ መታገል የሚችል መሆኑን ሲያረጋግጥ ነው። በሙስና የተነከሩ የፖለቲካ ታጋዮችንና ባለማይኖሩ የተዘፈቁ የሃይማኖት መሪዎች ሀገርን ምንኛ እንደሚጎዱ ጠንቅቆ ያውቃል። ባይጠላቸውም እየናቀ አጥብቆ ይቃወማቸዋል። የሚቃወማቸውም ለሀገርና ለህዝብ ጥቅም ጎጆች በመሆናቸው ብቻ ነው። 5 ኢትዮጵያ ዛሬ ማንም ተነስቶ በክብሪት ቢለኩሳት በቀላሉ የምትጋይ ሀገር መሆኗን ጠንቅቆ ስለሚረዳ ይህ እንዳይከሰት አጥብቆ ይጨነቃል። ሳቱ ከየትኛውም አቅጣጫ ይምጣ በሁኔታው ተጠቃሚ የሚሆኑት ወያኔና የሀገራችን ጥፋት የሚመኙ የኢትዮጵያ ጠላቶች ብቻ ናቸው። እዳውና መከራው የሚተርፈው ግን ያው ብዙሃን ለሆኑት ለአሳረኛው ለኢትዮጵያ ሕዝብ ሆኖ ይቀራል። የመርካቶ አራዳ ጩልሌዎች የሚነፉት ፍሽካ ከአንድ ሰሞን ያላለፈው ሆይ ሆይታና ከግዛዊው ውቅው ደብልቅው ግርግር በላይ አይዘልቅም። ከወቅታዊ የፕሮፓጋንዳ ብጆታ በላይ ማሰብ ቀጣይነት ያለው ትግል ለማካሄድ የማይጠቅም መሆኑን መገንዘቡም ጠቃሚ ነው። ስድስት ሀገሪቱ የተመሰረተችበትን ዋልታ የሚያናጋ ተግባር እያካሄዱ ሀገርን ጠቅማለን ማለት እርስ በርስ የሚጋጭ በመሆኑ በኢትዮጵያዊነቱ የሚተማመን ታጋይ ከእንደዚህ አይነቱ ተግባር ራሱን ነጻ ያደርጋል። ሀገር እያስቆረሱ ህዝብ እየበተኑ ታሪክ እያወደሙ ባህል እያረከሱ ኢትዮጵያን መታደግ የሚባለው ወያኔያዊ ቀልድ ነው። ገድሎ እግዚአብሔር ይማር ማለትስ እንዴት ይቻላል? የኢትዮጵያ ህዝብ ወዳጅ ጠላቱን የሚያውቅ ህዝብ ነው። እንኳን ሲሸጡት ሲስማሙበትም በሚገባ ያውቃል ይረዳል። ከኢትዮጵያውያን ፍላጎት ጥቅም ውጪ ከባዕዳን የሚለገስ እርዳታ ኢትዮጵያን ለማዳን ተፈጥሮ አይፈቅድለትም። ይልቁንም ወያኔ በኢትዮጵያ ውስጥ አሉባልታን በፕሮፓጋንዳ እልቂትን በጦር ሜዳ ከማካሄድ የሚመለስ እንዳልሆነ በተግባር ላለፉት 24 ዓመታት ያስመሰከረ ከይሲና ጎጠኛ ቡድን ነው። አንድ ነገር ግን ለማስገንዘብ ግድ ይላል። ይኸውም ሀገራችን ኢትዮጵያ በተጠመደ ቦምብ የተከበበች ሀገር ህዝቧን በስለላ ሸረሪት መረብ የተጠለፈ ዜጋ መሆኑና ይህንንም አበክሮ የሚጠቀሙ እንዳሉ ነው። ይህንን መቋቋም የሀገር ወዳድ ዜጋና ኃይል እንደሆነ ደግሞ መግለጹ አግባብነት ያለው ነው። ከዚህ በቀር ወያኔዎች ላገዛዛቸው እጅግ አደገኛ ናቸው በሚሏቸው በወሎ በጎንደርና በጎጃም አካባቢዎች የአድባሩና ውጋሩ ባላባት የሆኑ አዛውንትን አጥፍተዋቸዋል። የዚህ እርምጃ ምክንያት ለታሪክ ምስክርነት ሊጠቀሱ የሚችሉትን ሁሉ ደብዛ ለማፈጣት እንደሆነ ለማንም ግልጽ ነው። የንጹሃን እንደማፈስ ሰበቡ ውሎ አድሮ በራስ ላይ እንደሚደርስ ግን አልተገነዘቡትም። ቢያንስ ቢያንስ ደምን ደም እንደሚያደርቀው ሊያውቁት በተገባቸው ነበር። ዛሬ የኢትዮጵያ ህዝብ እንባውን ጨርሶ የቀረው ቢኖር ደሙ ብቻ ነው። ማልቀስ ደግሞ ሀዘኔታን ያስከትል ይሆን እንጂ ፍትህ መዳንትን አያስገኝም። ስለሆነም ለሰብአዊ መብት ለነጻነትና ለሀገሩ ዋጋ ሊከፍል የሚችለው ያው የቀረውን ደሙን ብቻ ነው። በታሪኩም ለነጻነቱና ለሀገሩ ሉዓላዊነት ሲል የደም መስዋዕት ሲከፍል እንደኖረ ከወያኔ በስተቀር ሌሎች ጠላቶች ሳይቀሩ እንኳን የሚመሰክሩት ሀቅ ነው። የሰው ልጅ በገሃነም ውስጥ ቢወድቅም ገነትን መመኘቱ አይቀርምና የኢትዮጵያ ህዝብ ከወደቀበት የዘረኛ አገዛዝ መላቀቁ አይቀርም። ይህ ደግሞ በባዶ ተስፋ ላይ የተመሰረተ ምኞት ሳይሆን በተጨባጭነት ነገ ከነገ ወዲያ የሚረጋገጥ እውነታ ይሆናል። ለማጠቃለል ቅጣም ባሮ የጠፋበት ትግል ነፍስ ዘርቶ ያመረቃ ውጤት እንዲያስገኝ ከተፈለገ የሚከተሉትን ጉዳዮች ተግባራዊ ሊሆን ይገባል። አንደኛ፣ መጀመሪያ በትግል ለመሰማራት የሚፈልግ ማንኛውም ዜጋ በቅድሚያ ራሱን ነጻ ማውጣት አለበት። ራሱን ነጻ ያላወጣ ትግል ወይም ታጋይ ሀገርና ህዝብን ነጻ ሊያወጣ አይችልም። እርስ በርስ ከመጠላለፍና ከመከፋፈል ራሱን ማጽዳት የመጀመሪያው ሂደት ሊሆን ይገባል። ራሱን ነጻ ያወጣን ዜጋ ከመሰሎቹ ጋር የራሱን ነጻ ድርጅት ገንብቶና የድርጅት ነጻነትን ጠብቆ መታገል ዋና መርሁ የማንነቱ መግለጫ መሆኑን ሊገነዘብ ግድ ይለዋል። ሁለተኛ፣ በዓላማ አንድነት ዙሪያ መሰባሰብ አልፋ ኦሜጋ ነው። የዓለም አንድነት አላቸው ሲባል በሀገር ህዝብ አንድነትና ነጻነት የሚያምኑ ወገኖች ማለት ነው። እኛ በበኩላችን ሀገር ከሚገነጣጥሉ ህዝብ ከሚከፋፍሉ ድርጅቶች ጋር ጉዳይ የለን፣ ሲያልፍም አይነኩም። ሶስተኛ፣ የተለያዩ የትግል ስልቶች ያላቸው ድርጅቶች ለቀረረባቸው በሚያስችላቸው ሁኔታዎች ወይም ዘዴዎች ተዋይተው አንድ አይነት ስምምነት ላይ ሊደርሱ ይጠበቅባቸዋል። የጋራ እምነትና መተማመንንም መፍጠሩ የማያልፉት ግዴታቸው መሆኑን መገንዘብ ጠቀሜታው ይጎላል። ያለፉት 24 ዓመታት እንደሚያረጋግጡት በየሲና መሰለፍና መታገል የተቃዋሚውን ጎራ እንዳይጠነክር አይነተኛ ምክንያት እንደሆነ የኢትዮጵያ ሕዝብ በማይሻማ መንገድ ተረድቷል። ሁሉም ናቸው ባይባልም አብዛኛዎቹ ድርጅቶች ከወያኔ ስለላ መረብ የነጹ ናቸው ማለት አይቻልም። የወያኔ ስለላ መረብ እንኳንስ በተቃዋሚዎች ቀርቶ በቤተክርስቲያናት ሳይቀር በመግባት ያመሰለ መሆኑ የአደባባይ ምስጢር ሆኗል። ዝርዝር ኪስ ይቀዳል ነውና ወደ ዝርዝሩ መግባት አስፈላጊ አልሆነም። አራተኛ የኃይል አሰላለፉን በማያሻማና በግልጽ ለይቶ ሚዛኑን ማስቀመጥ ጊዜ ሊሰጠው የሚገባ ተግባር አይደለም። በመሆኑም የወያኔን አገዛዝ ከነግስ አንግሱ ለማስወገድ ይቻል ዘንድ በኢትዮጵያ የግዛት አንድነትና የዜጎች እኩልነት አምነው የተደራጁ ድርጅቶችና ተቋማት በአንድ ላይ ተጠራርተውና ተወያይተው አንድ ውሳኔ ላይ እንዲደርሱ የሀገሪቱ ሁኔታ ከምንም ጊዜውም በላይ አስገዳጅ የሆነ መጥቷል። እነኚህ ኃይሎች የሚገነቡት ሀገራዊ አንድነት ኃይሉ በቀላሉ የሚበገር አይሆን። ይህ እንዳይፈጠር የኢትዮጵያ ጠላቶች ሌት ተቀን ተግተው ይሰራሉ። የጠላትን ሴራ ክሽፈው ሀገራዊ አንድነት ኃይል መፍጠር የሁሉም ቀዳማዊ አጀንዳ ሊሆን ይገባል። አምስት ትግሉን አሁን ካለበት አቅጣጫ ቢስ አካሄድ ማውጣት ከተቻለ በአጭር ጊዜ ውስጥ አንድ መርታ ማሳየት ይቻላል ብለን እናምናለን። ለዚህ ተግባራዊነት መሳካት ለሁሉም ጥሪያችንን እናስተላልፋለን። ኢትዮጵያ በህዝቧ ተከብራ ትኖራለች።
Democracia.
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ ያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ሊበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ለሰቡ ድርጅቱ ለሚመረበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በሸዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ አገር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማፍታት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይስተናከለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለው በአንድ ገዢ ቡድን ፍላጎት ወይም በጎምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለው በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዴሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዴሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ይወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር፣ ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ፣ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ትርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልኩ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርቱዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝብ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን፣ የመጀመሪያው በ1967 ዓመተ ምህረት የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የሀገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ የሀፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስር ነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እላስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢው ሚና ከተጫወቱ የተለያዩ የህብረተሰብ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ። ከነነት የሞላው ሁሉንም ያቀፈው አላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ